ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ዝግጅት አሁን ጀመረ። የድርድር ወሬና የወልቃይት አወዛጋቢነት
እና የኢትዮጵያ ፌዴራል መንግስት ድርድር ሊያደርጉ ነው ምናምን ይባላል። እንዴት ነው መንግስት ምን አቋም አለው ብሎ ነው የጠየቃቸው በግልጽ። እና እሳቸውም ግልጽ አቋም ነው የተናገሩት። ወልቃይት ጉዳይ ቀይ መስመር ነው። የወልቃይት ጉዳይ የጎንደር ብቻ አለም የኢትዮጵያ ጉዳይ ነው። ድርድር ይደረጋል ብላችሁ አትሰሙ። ያበቃ ጉዳይ የተዘጋ ፋይል ነው ያሉት።
ሰሞኑን በጎንደር ከተማ የአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ ባደረጉት ህዝባዊ ስብሰባ ላይ የተካፈሉ አንድ የከተማ ነዋሪ ከተናገሩት የተወሰደ ነው። የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው እያንዳንዱን የትግራይ ግዛት በሰላማዊም ሆነ በሌላ መንገድ በቅርቡ እናስመልሳለን ሲሉ በትዊተር ገጻቸው ላይ አስፍረዋል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ሰኞ ሰኔ 6 2014 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪያችን ብርሃን ኃይሉ ናት። በድሬዳዋና አካባቢ በድርቅ መጠቃታቸው የተዘገበውን 38 የገጠር ቀበሌዎች የሚመለከተውን ጨምሮ በወቅታዊ ርዕሰ ጉዳዮች ላይ ካተኮሩ ልዩ ልዩ ቅንብሮችና ዘገባዎች ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና አሁን ከስምንሽ የቆየ እንከታተል።
እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜና የማሰማችሁ ስመኝሽ የቆየ ነኝ። የኦሮሚያ ክልላዊ መንግስት ከ3500 በላይ ታራሚዎችን በይቅርታ መልቀቁን ከትላንት በስቲያ ቅዳሜ አስታውቋል። ይቅርታው የተፈቀደው በክልሉ ህገ መንግስት ለታራሚዎች የሚሰጥ ይቅርታን በሚመለከተው አንቀጽ መሰረት መሆኑን የክልሉ አቃቤ ህግ መስሪያ ቤት ገልጿል። ክልሉ ውስጥ በፖለቲካ ምክንያት ተይዘዋል ሲሉ ተቃዋሚዎች አቤቱታ የሚያሰሙባቸውን ሰዎች በሚመለከት ግን የተሰጠ ማብራሪያ የለም። ዝርዝሩን ገልሞ ዳዊት ይዟል።
ይቅርታው በስርቆት በዘረፋና በሙስና ወንጀሎች የተፈረደባቸውን ታራሚዎች እንደማይመለከት የኦሮሚያ ምክትል አቃቤ ህግ ፍቅር ዘላለም ለቪኦኤ ገልጸዋል። ስለ ይቅርታ አሰጣጡ አሰራር አቃቤ ህግዋ ማብራሪያ ሰጥተዋል።
ቡራ ቀጀል ፈማከናቲን ነምኒ ተፈዲ ፈማርገቱ ማልጉቱ ቀበከንጀ
በይቅርታ እንዴት መፈታት እንዳለበት በግልጽ ተቀምጧል። እሱ አንደኛ ተፈርዶባቸው በማረሚያ ቤት ያሉ እንዲሁም ይቅርታ ለማግኘት አቤቱታ ሲያቀርቡ በፈጸሙት ወንጀልም በመጸጸታቸው በማረሚያ ቤቱ በኩል ሲቀርብ ነው። ሁለተኛው ደግሞ ከባድ የአካል ጉዳት በማድረስ የተፈረደባቸው ደግሞ ከተጎጂ ቤተሰቦች ጋር እርቅ ማድረግ የቻሉ ናቸው። ያም በኮሚቴ በትክክል መቅረብ አለበት። በዚህ መሰረት ነው ይቅርታ የተደረገው።
በሌላ በኩል ግን አባሎቻቸውና ደጋፊዎቻቸው በክልሉ ጸጥታ ኃይል ያለ አግባብ በቁጥጥር ስር እየዋሉ መሆኑን በመግለጽ ኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በየወቅቱ ይገልጻሉ። በሺዎች የሚቆጠሩ ደጋፊዎቻቸው እንደታሰሩም ይናገራሉ። በቅዳሜው የምህረት ውሳኔና አቤቱታዎቻቸውን በሚመለከት የኦሮሞ ፌዴራሊስት ኮንግረስ ከፍተኛ ጸሐፊ አቶ ጥሩነ ገምታ ዛሬ ለቪኦኤ በሰጡት ቃል የክልሉ መንግስት ፈትቻለሁ ካላቸው ከ3600 በላይ ታራሚዎች ውስጥ የፓርቲው አባላት እንደሌሉ ገልጸዋል። አቶ ጥሩነ ያክለውም ዛሬም ድረስ የፓርቲያቸው አባላት በመንግስት መዋቅር ያለ አግባብ እንግልትና እስራት እየደረሰባቸው ነው ብለዋል። ለዚህና ተመሳሳይ አቤቱታ ምላሽ የሰጡት ምክትል አቃቤ ህግ ፍቅር ዘላለም ይቅርታው የሚመለከተው በፍርድ ሂደት ውስጥ አልፈው ማረሚያ ቤቶች ውስጥ ያሉትን ብቻ መሆኑን ገልጸው ከህግ አካሄድ ውጭ የታሰሩ አሉ በሚል ለሚቀርበው አቤቱታ መንግስት በሌላ አሰራር ይወስናል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የኤርትራ የመጀመሪያው ገለልተኛ የሳተላይት ቴሌቪዥን ጣቢያ የሆነው ኤርሳት በሚዲያና የፕሬስ ነጻነት ጉዳይ የአንድ ቀን ሲምፖዚየም በዋሽንግተን ዲሲ አካሂዷል። ቅዳሜ ዕለት በተካሄደው በዚህ ጉባኤ ላይ የመክፈቻ ንግግር ያደረጉት በአስመራ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ስቲቨን ዎልከር በዙም አማካኝነት ባደረጉት ንግግር በኤርትራ ከፍተኛ ቁጥጥር የሚደረግበት የሚዲያ ሁኔታ በሀገሪቱ ላይ ያደረሰውን አሉታዊ ተጽዕኖና የኤርትራ ዜጎች በመረጃ ላይ የተመሰረተ ውሳኔ እንዳይወስኑ እንዴት እንደሚያደርጋቸው ገልጸዋል። ብዙዎች ከተለመደው ለኤርትራ መንግስት ከሚደርሰው ጠንካራ ትችት ወጣ ያለ ነው ሲሉ በገለጹት ንግግር ወልከር ከተሳታፊዎች ለቀረበላቸው ጥያቄ ምላሽ የሰጡ ሲሆን ቢሮአቸውም ሆነ የዩናይትድ ስቴትስ መንግስት የኤርትራን ሉዓላዊነት እንደሚያከብርና መፍትሄው ለኤርትራውያን የተተወ መሆኑንም ገልጸዋል። ሆኖም ጉዳይ ፈጻሚው አሜሪካ በኤርትራ በተለያዩ ጉዳዮች ላይ ባላት አያያዝ ዙሪያ ድምጿን ስታሰማ መቆየቷን ገልጸው በተለይ በኤርትራ የመንግስት ባለስልጣናት የሚወጡና ሐሰተኛ ተብለው የሚታሰቡ መረጃዎችን የሚያርሙ ጽሑፎችን ቢሮአቸው በማውጣት መረጃ ላይ የተመሰረቱ ውይይቶችን ለማድረግ ሙከራዎች መደረጋቸውን ገልጸዋል። በናይጄሪያ ታጣቂዎች ባለፈው መጋቢት ወር መገባደጃ ላይ ከአቡጃ ወደ ካዱና ያመራ ከነበረው ባቡር ውስጥ ካገቷቸው 60 መንገደኞች ውስጥ 11ዱን በመልቀቅ እስካሁን የተለቀቁትን መንገደኞች ቁጥር 14 ማድረሳቸው ተገልጿል። ቲሞቲ ኦቤዙ ከአንዶ ግዛት ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርባል።
የመንገደኞቹን መለቀቅ ትናንት እሁድ ዴዘርት ሄራልድ በተባለው ጋዜጣ ላይ ያስታወቀው ካዱና ውስጥ የሚታተመው የጋዜጣ አሳታሚና ከተደራዳሪዎቹ ቡድን መካከል አንዱ የሆነው ታኩር ማሙ ነው። ከታጋቾቹ መካከል 6 ሴቶችና 5 ወንዶች መንገደኞች የተለቀቁት ሂዳንዳን በተባለው ደን በኩል ነው። ማሙ አክሎ እንዳስታወቀው ታጣቂዎቹ ቀሪዎቹ ሴት ታጋቾችን በሙሉ ለመልቀቅ ተስማምተዋል። ታጋቾቹ እንዲለቀቁ በማመቻቸት የረዱት የእስልምና ሃይማኖት መሪ አህመድ ጉሚ ቀሪዎቹ እንዲለቀቁ ድርድር በማድረግ ላይ መሆናቸውን ማሙ ጨምሮ ገልጿል። እንደ አውሮፓ አቆጣጠር መጋቢት 28 ከዳን ውስጥ እንቅስቃሴ ላይ በነበረ የመንገደኞች ባቡር ላይ ታጣቂዎች በጣሉት ቦምብና በከፈቱት ተኩስ መንገደኞች ራሳቸውን ለማዳን ሲራኮቱ እንደነበር ተገልጿል። በጥቃቱ 9 ሰዎች የተገደሉ ሲሆን በርካቶቹ ደብዛቸው ጠፍተዋል። VOA በወቅቱ ደብዛቸው ከጠፋ መንገደኞች መካከል 2 ወንድሞቹ መሆናቸውን የካዱና ነዋሪ የሆነው ጌዲዮን ጋምቦ መናገሩን ዘግቦ ነበር። ጋምቦ ዛሬ በአደራዳሪዎቹ መካከል ከተለቀቁት መካከል 2 ወንድሞቹ የሚገኙበት የመሆኑ መልካም ዜና ደርሶታል። ይህንንም ሲገልጽ
So my brothers and the other lady that works with them was among the ones of
2 ወንድሞቼና ከነርሱ ጋር የምትሰራ አንዲት ሴት ከተለቀቁት መካከል ይገኙበታል። በትክክል የት እንደሆኑ ባናውቅም አሁን አቡጃ ናቸው። ስለዚህ እንደ እግዚአብሔር ፍቃድ ነገ ወደ አቡጃ ለመምጣት አስቤያለሁ። በሁሉም ድርጅቶች ላይ የተሳተፈ አንድ ሰው ሰኞ ደውሎልኝ ከፎቶዎቹ መካከል ወንድሞቼን እንድለይ ጠይቆኝ እንዳለው አርግያለሁ። ስለዚህ እውነት ነው ተለቀዋል።
የናይጄሪያ ባለስልጣናትና ፖሊስ ስለሁኔታው ገና ማብራሪያ አልሰጡበትም። የደህንነት ባለሙያዎች አጋቾች ባለስልጣናት የተያዙት ሰዎቻቸውን እንዲለቁ በመጠየቃቸው ቀሪዎቹ መንገደኞች እንዲለቀቁ የሚደረገው ድርድር ሊስተጓጎል እንደሚችል አስጠንቅቀው ነበር። ናይጄሪያ በአገሪቱ የሚካሄደው ምርጫ አንድ አመት ያህል የቀረው ሲሆን በብዙ የአገሪቱ ክልሎች ውስጥ እጅግ እየጨመረ የመጣውን ጥቃት እየተመለከተች ነው። ባለፈው እሁድ ታጣቂ የወሮበላ ቡድን አባላት አንድን ቤተክርስቲያን በመውረር ባደረሱት ፍንዳታና ተኩስ ቢያንስ 40 ሰዎችን ገድለዋል። ባለፈው አመት የካዱና ባለስልጣናት ታጣቂዎቹ በርካታ ቤቶችን በማጥቃትና በማቃጠል 32 ሰዎችን መግደላቸውን አስታውቀዋል።
በዩናይትድ ስቴትስ አሪዞና ክፍለ ግዛት የተነሳው ሰደድ እሳት እየተስፋፋ በመሄዱ ባለስልጣናት በግዛቱ ሰሜናዊ ክፍል የሚገኙ ነዋሪዎችን ከአካባቢው እያስወጡ ነው። ከፍላግስታፍ ከተማ 9 ኪሎ ሜትር ርቀት ላይ እሁድ ጠዋት የተነሳው እሳት ከ16 እስከ 20 ስኩዌር ኪሎ ሜትር የሚሸፍን እጽዋትን እያቃጠለ መሆኑን ኮከኒኖ የተሰኘው አካባቢ ብሔራዊ ደን ኃላፊዎች አስታውቀዋል። የሰደድ እሳቱ መነሻ ወዲያውኑ ባይታወቅም የደና ግሎት ህግ አስከባሪዎች ግን አንድ የ57 ዓመት ግለሰብ ከእሳቱ ጋር በተያያዘ የተፈጥሮ ሀብት ህግጋትን ጥሰዋል በሚል አስረዋቸዋል። የኮከኒኖ የፖሊስ አዛዥ በአካባቢው የሚገኝ የበረዶ ላይ መንሸራተቻ መዝናኛ ስፍራ የሚገኙ ጎብኚዎችና የአካባቢው ነዋሪዎች በአስቸኳይ አካባቢውን ለቀው መውጣት እንዳለባቸውና ንፋስ እሳቱን እየገፋበት ባለው አቅጣጫ ራቅ ብለው ባሉ አካባቢዎች የሚኖሩ ሰዎችም ለመውጣት እንዲዘጋጁ አሳስበዋል። አካባቢያቸውን ጥለው የሚወጡ ነዋሪዎችን ለማስጠለል የአሜሪካ ቀይ መስቀል በአሪዞና አንድ ትምህርት ቤት ውስጥ መጠለያ ጣቢያ መክፈቱ ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የዩክሬንና የሩሲያ ኃይሎች በሲቭሮዶኔትስክ ለሚገኘው እያንዳንዷ ስንዝር መሬት እየተዋጉ መሆናቸውን ገልጸው ዩክሬን ዘመናዊ የሚሳኤል መቃወሚያ ስርዓት ያስፈልጋታል ሲሉ ዓለም አቀፍ አጋሮችን ተማጽነዋል። ዘለንስኪ ምሽቱን በቪዲዮ ባስተላለፉት መልእክት የሩሲያ ቁልፍ ኢላማ አለመቀየሩንና በሲቭሮዶኔትስክ ምዕራብና ደቡብ ምዕራብ ወደሚገኙት ሊሲቻንስክ ባከሙትና ስሎቪያንስ ከተሞች እየገፉ መሆኑን ተናግረዋል። የዘለንስኪ አማካሪ ሚሃይሎ ፖዶሊያክ ሰኞ ዕለት ባስተላለፉት የትዊተር መልእክት ጦርነቱን ለማስቆም ከፍተኛ የጦር መሳሪያዎች ያስፈልጉናል በማለት የሚያስፈልጉትን የመሳሪያ አይነቶችና ብዛት በዝርዝር አስፍረዋል። የመከላከያ ሚኒስትሩ ወኪሎች ረቡዕ ዕለት በብራስልስ ስብሰባ እንደሚያካሂዱ በመግለጽም ውሳኔያቸውን እንደሚጠባበቁ አስታውቀዋል። በሁለቱም ወገኖች በኩል እየደረሰ ያለውን ጉዳት ማረጋገጥ ባይቻልም በሩሲያ በኩል የሟቾች ቁጥር ከ40,000 እንደሚበልጥ ዘለንስኪ በዚህ ወር ገልጸው ነበር። የእንግሊዝ መከላከያ ሚኒስትር በቅርብ ቀናት በሲቭሮዶኔትስክ እየተደረገ ያለው ውጊያ የሚያስቆጣ መሆኑን በመግለጽ ሩሲያ ወንዝ አቋራጭ ውጊያዎችን የማድረግ አቅሟ በቀጣይ ጦርነቱ ላይ ትልቅ ሚና የሚጫወት ይሆናል ብለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን በኔቶ ዋና መቀመጫ ስብሰባ እያካሄዱ ሲሆን ባለፈው ግንቦት ወር በድህረ ገጽ አማካኝነት የተካሄደውን የኔቶ ስብሰባ ተከትሎ ዩክሬን በጦር ሜዳ የምታካሄደውን እንቅስቃሴ አጠናክራ እንድትቀጥል ከዩክሬን ጋር ያለንን ጥምረት የበለጠ ለማስፋት እየጣርን ነው ብለዋል። ሩሲያ በአሁኑ ወቅት 97% የሚሆነውን የሉሃንስክ ግዛት መቆጣጠሯን ብታስታውቅም አብዛኛውን የዶንባስ ምስራቃዊ ክፍል ለመቆጣጠር በምታደርገው ጥረት የኢንዱስትሪ ማዕከል የሆነችው ሲቭሮዶኔትስክ ትልቅ ሚና ይኖራታል ተብሏል። በዩናይትድ ስቴትስ የመሳሪያ ጥቃትን የተቃወሙ ሰልፎች ተካሂደዋል። በሺዎች የሚቆጠሩ ሰዎች በዋሽንግተን ዲሲ፣ ኒውዮርክ፣ ፓርክላንድ፣ ፍሎሪዳ እና ሌሎች የዩናይትድ ስቴትስ ግዛቶች ባካሄዱት ሰልፍ ባለፉት ወራት በዩቫልዲ፣ ቴክሳስ፣ ቡፋሎ እና ኒውዮርክ በተከታታይ የተካሄዱ ጅምላ ግድያዎችን ተከትሎ የአሜሪካ ምክር ቤት እርምጃ እንዲወስድ ጠይቀዋል። በዋሽንግተን ዲሲ ብሔራዊ አዳራሽ ለሁለተኛ ጊዜ ለሕይወታችን እንሰለፍ በሚል ለተሰባሰቡ ተቃዋሚ ሰልፈኞች ንግግር ያደረጉት የከተማዋ ከንቲባ ሙሪየል ባውዘር ሲበቃ ይበቃል ብለዋል። አሁን የምናገረው እንደ ከንቲባ፣ እንደ እናትና በሚሊየን የሚቆጠሩ አሜሪካውያንንና ምክር ቤቱ ስራውን እንዲሰራ የሚጠይቁ የአሜሪካ ከንቲባዎችን ወክዬ ነው ያሉት ከንቲባዋ የምክር ቤቱ ስራ የእኛን ደህንነት መጠበቅ ነው፣ ልጆቻችንን ከመሳሪያ ጥቃት መጠበቅ ነው ሲሉ ተናግረዋል። በዋሽንግተን ዲሲው ሰልፍ ላይ ንግግር ያደረጉት ሌሎች ተናጋሪዎችም በተለይ በዩቫልዲ ሮብ አንደኛ ደረጃ ትምህርት ቤት 19 ህጻናትና 2 አስተማሪዎች መገደላቸውን ተከትሎ ህግ አውጪዎች እርምጃ እንዲወስዱ አለበለዚያም ራሳቸውን ከስልጣን እንዲያገሉ ጠይቀዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንም ተቃዋሚዎቹ ሰልፋቸውን እንዲቀጥሉ በመንገር ምክር ቤቱ የመሳሪያ ጥቃትን በተመለከተ በሚያደርገው ድርድር ዙሪያ ያላቸው ተስፋ የላላ መሆኑን ገልጸዋል። ባይደን በቅርቡ ለሀገሪቱ ባደረጉት ንግግር የመሳሪያ ጥቃትን ለማስቆም የእድሜ ገደብን ከማስቀመጥ ጀምሮ ሌሎች እርምጃዎች እንዲወሰዱ ጠይቀው ነበር። ኢራን ወደ ቱርክ ለጉብኝት የሚሄዱ እስራኤላዊ ጎብኚዎችን ልትገል ወይም ልታግድ ትችላለች በማለት እስራኤል ዜጎቿ ወደ ኢስታንቡል እንዳይጓዙ እዛ የሚገኙትም በአስቸኳይ እንዲመለሱ ስትል የጉዞ ማስጠንቀቂያ አውጥታለች። የውጭ ጉዳይ ሚኒስትር ያኢር ላፒድ የእስራኤል የጸጥታ ሰራተኞች አደረጉት ባሉት ከፍተኛ ጥረት ባለፉት ሳምንታት የእስራኤላውያንን ሕይወት ማትረፋቸውን በመግለጽ የቱርክ መንግስት ላበረከተው አስተዋጽኦም አመስግነዋል። በጉዳዩ ላይ ግን ተጨማሪ መረጃ አልሰጡም። አንድ የእስራኤል የደህንነት ባለሙያ ግን ለሮይተርስ ሲናገሩ ቱርክ የኢራን አብዮት ጥበቃ አባላት የሆኑ የተወሰኑ ተጠርጣሪዎችን ማሰሯን ገልጸዋል። ላፒድ በቴሌቪዥን በሰጡት መግለጫ ሽብርተኞቹ በጉብኝት ላይ ያሉ እስራኤላውያንን ኢላማ ማድረጋቸውን ገልጸው ፍላጎታቸው እስራኤላውያንን ለማገት ወይም ለመግደል ነው ብለዋል። ግንቦት 14 ለተገደሉት የኢራን አብዮታዊ ጥበቃ አባል ሐሰን ሳኢድ ኮዳኢ እስራኤልን ተጠያቂ ያደረገችው ተህራን በእስራኤል ላይ የአጸፋ እርምጃ እንደምትወስድ አስታውቃ ነበር። እስራኤል ለቀረበባት ክስ የማረጋገጫም ሆነ የማስተባበያ ምላሽ ያልሰጠች ሲሆን ኮዳኢ በዓለም ዙሪያ በሚገኙ ዜጎቿ ላይ ጥቃት ለማድረስ እያሴረ ነው ስትል ግን ከሳ ነበር። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁ እንድትቆዩ እንጋብዛለን።
ስመኝሽ የቆየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት የሰኞ ምሽት ዝግጅታችንን ነው። ዕለቱ ሰኔ 6 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ፣ የስርጭት መሐንዲሳችን ኔልሰን ሎፔዝ ነው። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ ናቸው። የስቱዲዮ ምስልና ድምፅ አቀናባሪያችን ራም ማክሊን፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አሰናጃችን ደግሞ አበየሁ ገበያው ናት። አድማጮች አሁን ወደ ዕለቱ አቪርስ ከመዝለቃችን በፊት ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
አንድ በሽተኛ ከአሁን በፊት ኬሞቴራፒ ወስዳ ራዲሽም ወስዳ ሳምባዋ ላይ ተሰራጭቶ የዚችን በሽተኛ ቲሴል አውጥተው በጀነቲክ ኢንጂነሪንግ ቲሴሎቹን ወደ ሰውን በሚሰጥበት ጊዜ ለይተው ካንሰሩን መግደል የሚታየው እና ይህ በጣም ትልቅ አይነት ግኝ ተደርጎ ነው የሚታየው።
ዶክተር ከበደ ቤኛን የሰማችኋቸው ዩናይትድ ስቴትስ በሚገኘው የሜዮ ክሊኒክ የሕክምና ሳይንስ ተባባሪ ፕሮፌሰር ናቸው። ለሙሉ ዝግጅቱ በሁለተኛው አጋማሽ ይመለሳሉ። አድማጮች አሁን ወደ ዕለቱ አቢይ ርዕስ። ቀደም ብለን በመግቢያችን ያስተዋወቅነው ዘገባ ነው የድርድር ወሬና የወልቃይት አወዛጋቢነትን ይመለከታል። በኢትዮጵያ የፌዴራል መንግስትና በህወሓት መካከል ድርድር ሊደረግ መሆኑን የሚጠቁሙ ዘገባዎች እየወጡ ነው። ታንዛኒያ ውስጥ ሊካሄድ ታቅዷል ስለተባለው ስለዚህ ድርድር ሁለቱም ወገኖች ግን ማረጋገጫ አልሰጡም። በሌላ በኩል ደግሞ የአማራና የትግራይ ክልል መሪዎች በተለይ በአወዛጋቢው የወልቃይት ጉዳይ ላይ ሰፊ ልዩነቶችን አንጸባርቀዋል። ወልቃይት ወይም ምዕራብ ትግራይ ለድርድር አይቀርብም ብለው የሁለቱም ባለስልጣናት ተናግረዋል። አስቴር ምስጋናው ተከታዩን ዘግባለች።
በህወሓት የሚመራው የትግራይ ክልላዊ መንግስት ያወጣው ይፋ መግለጫ መነሻ ሎሞንድ የተባለው የፈረንሳይ ጋዜጣ ሰሞኑን ይዞት የወጣው ዘገባ ነው። የኢትዮጵያ መንግስትም ሆነ የህወሓት ማረጋገጫ ያልተካተተበት ዘገባው የሁለቱ ወገኖች ተወካዮች በዚህ የፈረንጆች ወር መጨረሻ በታንዛኒያ ለድርድር እንደሚገናኙ ጠቁሟል። በቅድመ ድርድር ንግግሮችም ህወሓት በምዕራብ ትግራይ ላይ ያለውን የይገባኛል ጥያቄ ለመተው መስማማቱን ይሄው ዘገባ አመልክቷል። በህወሓት የሚመራው የትግራይ ክልል መንግስት ባወጣው መግለጫ ታዲያ ዘገባው ስለ ምዕራብ ትግራይ ያሰፈረው ሐሳብ ከእውነት የራቀ በማለት አቋሙን አብራርቷል። አሁን ላለው ቀውስ ዘለቄታዊ መፍትሄ ለማምጣት ነገሮች ከጦርነት በፊት ወደ ነበሩበት ሁኔታ መመለስ እንዳለባቸው ተጠቅሷል። ይህ እንዲሆን ደግሞ ወራሪ ኃይሎች በማለት የገለጿቸው አካላት በሙሉ በኃይል ከተያዘ ከእያንዳንዱ የትግራይ ግዛት መውጣት አለባቸው ብሏል። በህወሓት የሚመራው የክልሉ መንግስት ባወጣው በዚሁ መግለጫ የአሁኑ ግጭት በሰላማዊ መንገድ እንዲፈታ በመርህ ደረጃ ቁርጠኛ መሆኑን አስታውቋል። ያ ቁርጠኝነት ግን ህጋዊ ሲል የገለጸውን የትግራይ መሬት አሳልፎ እስከ መስጠት እንደማይሄድ በመጠቆም በምዕራብ ትግራይ ወይም በወልቃይት ላይ ያለውን አቋም አስረድቷል። መግለጫው በማጠቃለያው ምዕራብ ትግራይ ለድርድር የማይቀርብ የትግራይ አካል ሆኖ ይቀጥላል ብሏል። ህወሓት በምዕራብ ትግራይ ላይ ያለውን የይገባኛል ጥያቄ ትቷል በሚል ሎሞንድ ላቀረበው ዘገባ ቀድመው በትዊተር ምላሽ የሰጡት የድርጅቱ ቃል አቀባይ አቶ ጌታቸው ረዳም ተመሳሳይ ሀሳብ ነው ያንጸባረቁት። እያንዳንዱን የትግራይ ግዛት በሰላማዊም ሆነ በሌላ መንገድ በቅርቡ እናስመልሳለን ነው ያሉት። የኢትዮጵያ ፌዴራል መንግስትም ሆነ የአማራ ብሔራዊ ክልላዊ መንግስት በፈረንሳዩ ጋዜጣ ዘገባም ሆነ በመቀሌው መግለጫ ላይ የሰጡት ይፋ ምላሽ የለም። ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር በጎንደር ከተማ ውይይት ያካሄዱት የአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ ግን ከወልቃይት ጋር በተያያዘ ለተነሳ ጥያቄ ምላሽ ሰጥተዋል። የወልቃይት ጉዳይ ለድርድር የማናቀርበው ቀይ መስመራችን ነው ብለዋል ፕሬዚዳንቱ የአማራ ሚዲያ ኮርፖሬሽን እንደዘገበው። በውይይቱ ላይ የተሳተፉ አንድ የጎንደር ከተማ የሀገር ሽማግሌም ይህንኑ ለአሜሪካ ድምጽ አብራርተዋል።
ስለ ወልቃይት ጉዳይ ህዝቡ ምንድን ነው ውሳኔው? በፌስቡክ በዚህ በማህበራዊ ሚዲያ የሚሸራሸረው ድር ሊቀርብ ነው? በወልቃይት ጉዳይ፣ በሀገር ጉዳይ ለውይይት ህወሓትና የኢትዮጵያ ፌዴራል መንግስት ድርድር ሊያደርጉ ነው ምናምን ይባላል። እንዴት ነው መንግስት ምን አቋም አለው ብሎ ነው የጠየቃቸው በግልጽ። እና እሳቸውም ግልጽ አቋም ነው የተናገሩት። በወልቃይት ጉዳይ ቀይ መስመር ነው። የወልቃይት ጉዳይ የጎንደር ብቻ አለም የኢትዮጵያ ጉዳይ ነው። የኢትዮጵያ ጉዳይ ነው እና በዚህ ላይ ድርድር ይደረጋል ብላችሁ አትሰሙ። ያበቃ ጉዳይ የተዘጋ ፋይል ነው ያሉት።
ከክልሉ ፕሬዚዳንት ጋር በተካሄደው ውይይት በርካታ ወቅታዊ ሁኔታዎች መነሳታቸውን የሀገር ሽማግሌው አስረድተዋል። መንግስት የህግ ማስከበር ስራ በሚል በቅርቡ የጀመረው እንቅስቃሴ ከተነሱት ወቅታዊ ጉዳዮች መካከል እንደሚጠቀስም ተናግረዋል።
ሁከቱ የታሰሩ ሰው ከክርስትናም ከእስልምናም በእጃቸው አለበት ተብሎ የነበሩትን ዳኝነት ምርመራ እየተጣራ ድርጊቱ ነጻ የሆኑ ጥርጣሬ ነጻ የሆኑት ይፈታሉ። ድርጊቱ ውስጥ እጃቸው አለበት ተብሎ ማስረጃ የተገኘባቸው ደግሞ ለፍርድ ይቀርባሉ። ይህ ስርዓት ይቀጥላል። ይሄ ደግሞ የመንግስት ስርዓት ነው ያሉት። ሁላችንም የመንግስት ስርዓት መቀጠል አለበት፣ ህግ መከበር አለበት ብለናል። ሁላችን ፋኖ በዚህ ስርዓት ውስጥ ስርዓት ጠባቂ የመንግስትን ስርዓት መኖር፣ የሰብአዊ መብትን መከበር፣ የሀገር ሉዓላዊነትን መከበር ለማስከበር የሀገር ወሰን ዳር ድንበር ማስከበር ከጠላት ጋር መከላከልን ጨምሮ ሲያደርግ የነበረውና የሚያጋጫሉ ህጋዊ ፋኖ ነው። ራሱን ችሎ ደግሞ ለብቻው ፋኖ ነው ብሎ ጠመንጃ አንጠልጥሎ ደግሞ በየደጃፉ በየመንገዱ እየጎደበ ሊቀናና ስርዓት የሚያሳልፍ ያ መስመሳኖ አይደል የሚታይ ሽፍታር ነው ነው ሽፍታ ይባላል። እና እንደዚህ ሊሆን አይገባም ነው ህዝቡም ማለት።
በፈረንሳዩ ጋዜጣ ዘገባና በህወሀት በሚመራው የትግራይ ክልል መንግስት መግለጫ ላይ ከኢትዮጵያ ፌዴራላዊ መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታዩ ርዕስ ደግሞ ከአማራ ክልል ወደ ድሬዳዋ ነው የምንሻገረው። ድርቁ በድሬዳዋ የገጠር ቀበሌዎች ላይ ጉዳት አድርሷል ይላል። ድሬዳዋ የድሬዳዋ አስተዳደር ስር የሚገኙ 38 የገጠር ቀበሌዎች በድርቅ መጎዳታቸውን ነው አስተዳደሩ ያስታወቀው። ከዚህ ወር ጀምሮም የምግብ የመጠጥ ውሃና ቶሎ የሚደርሱ ሰብሎች ድጋፍ ለአርሶ አደሮች እንደሚያቀርብ ገልጧል የድሬዳዋ አስተዳደር። ድሬዳዋን የሚያጎራብቷት የኦሮሚያ ምስራቅ ሐረርጌና የሶማሌ ሲቲ ዞኖችም በድርቁ መጎዳታቸው ተመልክቷል። አዲስ ቸኮል ነው የተከታተለው።
በድሬዳዋ የዝናብ ወቅት መራዘሙን ተከትሎ በአስተዳደሩ የሚገኙ 38 የገጠር ቀበሌ አርሶና አርብቶ አደሮች ለችግር መዳረጋቸውን አስተዳደሩ አስታውቋል። የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ብሩክ ፈለቅ ለጋዜጠኞች በሰጡት ቃል ከድርቁ ጋር በተያያዘ የተለያዩ ችግሮች ደርሰዋል ብለዋል።
በድሬዳዋ አስተዳደር በገጠር ባሉ በገጠር ቀበሌዎች ከዝናብ ማጠር ጋር በተያያዙ ድርቅ ተከስቷል። ከተለያዩ መንግስትና መንግስታዊ ያልሆኑ ድርጅቶች ጋር በመተባበር የቴክኒክ ኮሚቴ በማቋቋም የዳሰሳ ጥናት ያካሄደበት ሁኔታ አለ። የዳሰሳ ጥናት ውጤቱ እንደሚያሳየው በተለያዩ የግብርናው ዘርፍ የንጹህ መጠጥ ውሃ አቅርቦት፣ የእንስሳት መኖ እጥረት እንዲሁም በጤናና ትምህርት ዘርፍ ከድርቁ ጋር በተያያዘ ችግሮች እንዳሉ ለማወቅ ተችሏል።
አስተዳደሩ ይህን ለመከላከል ልዩ ልዩ ውሳኔዎች መወሰኑንም አቶ ብሩክ ጨምረው ገልጸዋል።
ደሩ በጊዜ የመሬት ዝግጅቱን ያካሄደ ዘርም የዘራ ቢሆንም ዝናብ ባለመኖሩ ምክንያት የተዘራው አዝመራም በቀለበት ቦታ በአጭር ጊዜ የሚደርሱ ዘሮች እንዲገዙና ለአርሶ አደሩ እንዲውሉ የተወሰነ ውሳኔ አለ። ሁለተኛ ለእንስሳት የመኖና የመድኃኒት አቅርቦት በፍጥነት እንዲቀርብ ያስተዳደሩ ካቢኔ ወስኗል። ሌላው የንጹህ መጠጥ ውሃ አቅርቦት ችግር ያለባቸውን አካባቢዎች ተጨማሪ የውሃ ቦቴዎች በመጠቀም ውሃ እንዲደርስላቸው እንዲደረግ የተወሰነበት ውሳኔ አለ። በሌላ በኩል በተፈጠረው ችግር ምክንያት ዜጎች እንዳይጎዱ ከሚመለከተው ጋር በመተባበር ተገቢውን ድጋፍ እንዲያገኙ ያስተዳደሩ ካቢኔ ወስኗል።
የድሬዳዋ አስተዳደር ከሚያደርገው ጥረት ጎን ለጎን የከተማ ነዋሪዎችና መንግስት ያሉን ድርጅቶችም ድጋፍ እንዲያቀርቡ ጥሪ አቅርበዋል። የድሬዳዋ አስተዳደር ወደ ጎን እስከ 100 ኪሎ ሜትር የሚረዝምና 38 የገጠር ቀበሌዎች ያሉት ሲሆን ከግማሽ ሚሊዮን በላይ ከሚሆኑ የአስተዳደሩ ነዋሪ 30% የሚሆኑት ነዋሪነታቸው በገጠር ነው። በተያያዘ አስተዳደሩን የሚያጎራብቱት በኦሮሚያ ክልል ምስራቅ ሐረርጌ ዞንና በሶማሌ ክልል የሲቲ ዞንም የድርቁ ተጠቂ መሆናቸውን አስታውቀዋል። የምስራቅ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት አቶ ኑሬ መሐመድ ዞኑ ካለፈው ዓመት ጀምሮ ድርቅ ተጎጂ እንደነበር ገልጸው አሁንም የበልግ ዝናብ እንደተጠበቀው አለመሆኑ የዞኑ ምርታማነት በእጅጉ ጎርሷል ብለዋል። ድርቁ ሊቀጥል ይችላል የሚል ስጋት መኖሩንም አቶ ኑሬክ ጨምረው ገልጸዋል።
የድርቁ ሁኔታ በእኛ ዞን ያለን 20 ወረዳ ነው ያለን። 20 ወረዳዎቹ አብዝቱ ላይ የቅድሚያ ቅድሚያ የከፋ ድርቅ ነው ያጋጠመው። አጠቃላይ ወደ 149 ሺህ ሰው ድርቅ ላይ ገጥሞታል። ሌላው ደግሞ በካፍ ደረጃ ወደ 245 ሺህ ከብት የተጠቃበት ሁኔታ ነበረ። ሌላው ደግሞ ሁለተኛ ደረጃ በድርቅ የተጠቃው አለ። ሀዲስ የሚባሉ ወደ ስንት ወረዳ እነሱም የባለፈው የ2013 የበልግ ምርት 50% በታች በላይ ያጡበት ሁኔታ ነበረ። የክረምት ደግሞ ወደ 40% ምርት አልተገኘም። በዚህ የተነሳ በሰሀያው ወረዳ በአጠቃላይ ከዞኑ 37% የሚሆን ማህበረሰብ በድርቅ ተጠቅቷል ማለት ነው። ይህ በ2013 የምርት ሁኔታ ትንሽ ዝናብ በበቂ ሁኔታ አልዘነበም። የዘነበውም በቂ አይደለም፣ የተበጣጠሰ ነው። ስለዚህ ዘንድሮም የድርቅ ሁኔታ ያሰጋል።
አስቀድሞ ተከስቶ በነበረው ድርቅ ክልሉ ልዩ ልዩ አካላትን በማስተባበር ምላሽ ሲሰጥ መቆየቱንም አቶ ኑሮ ጨምረው ገልጸዋል። በሌላ በኩል ድሬዳዋን በከፊል የሚያጎራበተው የሶማሌ ክልል የሲቲ ዞንም ከሌሎች የሶማሌ ክልል ዞኖች አንጻር አምና የጀመረው ድርቅ እምብዛም ጉዳት ያላደረሰበት ቢሆንም የዘንድሮ በልግ አለመዝነቡን ተከትሎ ግን ላለፉት 4 ወራት የከፋ ድርቅ መከሰቱንና ክልሉም ለዞኑ ድጋፍ ለመስጠት እየተንቀሳቀሰ መሆኑን የዞኑ አስተዳደር ተወካይና የፖለቲካ ጉዳይ ኃላፊ አቶ ሁሴን አደል ለአሜሪካ ድምፅ አስታውቀዋል።
በአሁኑ ወቅት ዞኑ ከፍተኛ ድርቅ ካለባቸው የሀገሪቷ ዞኖች መካከል አንዱ ነው። 9 ወረዳ ላይም ከፍተኛ ድርቅ የተከሰተው በአጠቃላይ ከቀበሌ ይለይ እንጂ እጅግ በጣም ከፍተኛ የሆነ ድርቅ ነው። በአሁኑ ሰዓት ያለው ከፍተኛ እንስሳም ችግር የደረሰባቸው ነው። በመኖ እጥረት እየሞቱ ነው።
ከ40 ዓመታት ወዲህ አስከፊ ነው በተባለውና 20 ሚሊዮን የአፍሪካ ቀንድ ነዋሪዎችን ተጎጂ ያደረገው ድርቅ አሁንም በቂ ባልሆነ ዝናብ ሊቀጥል እንደሚችል የአየር ትንባብ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በተከታዩ ርዕስ ደግሞ ወደ አዲስ አበባ እንመለስ። የሚዲያ ሰዎችን የችሎት ውሎ ይመለከታል። በመስከረም አበራ የዋስትና መብት ላይ ፖሊስ ይግባኝ አቅርቦ ፍርድ ቤት ለውሳኔ ለነገ የቀጠረ ሲሆን በያየ ሰው ሽመልስ ላይ ደግሞ ተጨማሪ የምርመራ ጊዜ ፈቅዷል። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የቀረበ የኢትዮጵያ ወይም ኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ በ30,000 ብር ዋስትና ከስር እንድትለቀቅ ተወስኖ የነበረ ቢሆንም ፖሊስ ይግባኝ በማቅረቡ አልተፈታችም። በተያያዘ ዜና የኢትዮ ፎረም አዘጋጅ በነበረው ያየ ሰው ሽመልስ ላይ ፍርድ ቤቱ ለፖሊስ የ7 ቀናት ተጨማሪ የምርመራ ጊዜ የሰጠ ሲሆን ውሳኔውን በመቃወም ይግባኝ እንደሚጠይቁ ጠበቃው አቶ ታደለ ገብረመድን ለአሜሪካ ድምፅ ተናግረዋል። ኬኔዲ አባተ ተከታትሎታል።
የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ዛሬ ሰኔ 6 2014 ዓ.ም ጠዋት ላይ በዋለው ችሎት የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራን የዋስትና ጉዳይ ተመልክቷል። የመርማሪ ፖሊስንና የመስከረምን ጠበቃ ክርክር ያዳመጠው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ፖሊስ የጠየቀውን ተጨማሪ 14 ቀናት የምርመራ ጊዜ ባለመቀበል የ30,000 ብር ዋስ ይዛ እንድትፈታ ትዕዛዝ የሰጠ ቢሆንም ፖሊስ ውሳኔውን በመቃወም ለከፍተኛ ፍርድ ቤት ይግባኝ አቅርቦ ይግባኙ መሰማቱን ጠበቃዋ አቶ ሄኖክ አክሊሉ ገልጸዋል።
መስከረም ጉዳይ ዛሬ ጠዋት ላይ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የፖሊስን ጥያቄና የጠበቆችን ምላሽ አይቶ መስከረም አበራ በ30,000 ብር ዋስ እንድትወጣ የሚል ትዕዛዝ ሰጥቶ ነበረ። ፖሊስ በሱ ላይ መውጣት የለባትም፣ የሚቀሩኝ ስራዎች አሉ፣ እሷ ብትወጣ ደግሞ ችግር ይፈጠራል ብሎ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ይግባኙን አቅርቦ አሁን ከ8 ሰዓት ጀምሮ ይግባኙ ሲሰማ ነበረ። እኛ ደግሞ ያው የስር ፍርድ ቤት በአግባቡ ነው፣ በቂ ጊዜ ተሰጥቶት፣ በቂ ቀጠሮች ተሰጥተውት ነው ይሄ ነገር የተወሰነው። ቀሩ የተባሉ ስራዎችም ደግሞ ያው መስከረምን በስር ላይ ለማቆየት የሚበቁ አይደሉም፣ የህግ መሰረት የሌላቸው ናቸው፣ ሁከትና ብጥብጥ ለማነሳሳት በሚዲያ በሚል ነው። አሁን ግን እየተደረገ ያለው መጽሐፏ እሷ ቤት የተገኙ መጽሐፎች ናቸው ምርመራ እየተካሄደባቸው ያለው እና ተገቢነት ያለው አይደለም ብለን ክርክራችንን አቅርበን ፍርድ ቤቱ ለነገ 4 ሰዓት ተኩል ለውሳኔ ቀጥሮታል። እንግዲህ
በተያያዘ ዜና የኢትዮ ፎረም አዘጋጅ የነበረው ያየሰው ሽመልስም ዛሬ ፍርድ ቤት ቀርቦ ጉዳዩ ታይቷል። በዛሬ ችሎቱ ጉዳዩን የተመለከተው የፌደራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ለፖሊስ 7 ቀናት ተጨማሪ የምርመራ ጊዜ የሰጠ ሲሆን ውሳኔውን በመቃወም ለፌደራሉ ከፍተኛ ፍርድ ቤት ይግባኝ ለማቅረብ መዘጋጀታቸውን የያየሰው ጠበቃ አቶ ታደለ ገብረ መድህን ለቪኦኤ ገልጸዋል።
እኔ ለይቶ የነበረ የቀረብኩት ፍርድ ቤት ማልጠበቀንም እና ያሱም በከአንቱን ሳይከራከር ነው 7 ቀን ተጨማሪ ጊዜ የተሰጠው። ለዚህ እንደ ምክንያት የተጠቀሰው ምርመራ ፖሊስ 18 ሚሊዮን አግኝቻለሁኝ የሚል ነው። ባንኩ ትራንዛክሽን 18 ሚሊዮን ስላለ ይህን ማጣራት ፈልጋለሁ ነው የሚለው። ከምርመራ የተነሳ ሳይሆን ጊዜ ቀጠሮ ለመጠየቅ ምክንያት እንደ ምክንያት የቀረበ ካልሆነ በስተቀር እስከምናውቀው ይህን ያህል የሚሆን ገንዘብ የለውም፣ ትራንዛክሽንም በዛ ልክ የለውም። በዚህ መሰረት ደግሞ ፍርድ ቤት 7 ቀን ተጨማሪ ጊዜ ሰጥቷል። እኛም ይህን በመቃወም ዛሬ ይግባኝ ጠይቀናል። ስለዚህ ይግባኙን በከፍተኛ ፍርድ ቤት ዛሬ ለይግባኝ መሰረት የሆኑትን ነገሮችን ሁላ ሟልቼ ጨርሻለሁ። ስለዚህ ይግባኝ ነገ ጠዋት አስገባዋለሁ። ይህን ተቃውመን ይግባኝ እያቀረብን ነው።
የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ ከግንቦት 13 2014 ዓ.ም ጀምሮ በእስር ላይ የምትገኝ ሲሆን የኢትዮ ፎረም አዘጋጅ የነበረው ያየሰው ሽመልስ ደግሞ ከግንቦት 18 2014 ዓ.ም ጀምሮ ነው ታስሮ የሚገኘው። ሁለቱም የሚዲያ ባለሙያዎች ውከትና ብጥብጥ በማስነሳት ወንጀል ተጠርጥረው በቁጥጥር ስር መዋላቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች አሁን ለምሽቱ የመጽሔት ርዕሶች የመጨረሻ ወዳደረግ ነው የምናልፈው። ድምፃዊ ዳዊት ነጋ አስከሬኑ እንዲመረመር ቤተሰቦቹ ጠየቁ። ታዋቂው የትግርኛ ሙዚቃ ድምፃዊ ዳዊት ነጋ ድንገተኛ ሞት ያስደነገጣቸው ቤተሰቦቹ በጠየቁት መሰረት የአስከሬን ምርመራ መደረጉንና ውጤቱም ከአንድ ወር በኋላ እንደሚገለጽ እንደተነገራቸው የስራ ባልደረባው ለአሜሪካ ድምፅ አመልክቷል። ዳዊት ያረፈው በሶስት ቀናት ህመም እንደሆነም ተገልጧል። ድምፃዊ ዳዊት ነጋ በአዲስ ሕይወት ሆስፒታል ሕክምና ሲከታተል ከቆየ በኋላ ነው ትናንት እሁድ ሰኔ 5 2014 ዓ.ም ማረፉ የተነገረው። ገብረ ሚካኤል ገብረ መድን አዲስ አበባ ላይ ተከታዩን ዘገባ አጠናቅሮ አድርሶናል።
የዳዊት ነጋ ህልፈተ ህይወት የተሰማው እሁድ ምሽት ነበር። ጓደኛው አብሮ አደጉና የሥራ ባልደረባው የሆኑት አቶ አዲስ ኃይለስላሴ ለአሜሪካ ድምፅ እንደገለጹት ዳዊት ባለፈው ሳምንት የህመም ስሜት እንደነበረበት ሲናገር ከቆየ በኋላ አርብ ዕለት ግን በባለቤቱ ግፊት ወደ አዲስ ህይወት ሆስፒታል ገብቷል። በሆስፒታል ህክምናውን እየተከታተለ ያለ ግን ህመሙ እየባሰበት በመሄዱ ወደ ጽኑ ህሙማን መታከሚያ ክፍል ሊገባ ችሏል። ከዛም ብዙም ሳይቆይ ከምሽቱ አንድ ሰዓት ላይ ህይወቱ አልፏል። ድምፃዊ ዳዊት ነጋን በሶስት ቀናት ህመም ለሞት ያበቃው ምክንያት ምን እንደሆነ እንዲታወቅላቸው ቤተሰቦችና ወዳጆቹ ባቀረቡት ጥያቄ መሰረት በዛሬው ዕለት የአስከሬን ምርመራ መደረጉን የገለጹት አቶ አዲስ ውጤቱም ከአንድ ወር በኋላ እንደሚገለጽ ተነግሮናል ብሏል። በ1979 ዓ.ም መጨረሻ ላይ በመቀለ ከተማ የተወለደው ድምፃዊ ዳዊት ነጋ ወላጆቹ በልጅነቱ ነበር በሞት የተለዩት። አባቱ ቀደም ብለው ሲያርፉ እናቱ ደግሞ በ9 ዓመቱ ተለይተውታል። በዚህ ምክንያት ዳዊት በዘመድ ቤት ተጠግቶ ማደጉንና ብዙ ችግር ሲደርስበት እንደነበር በሕይወት እያለ በሰጣቸው ቃለ ምልልሶች ተናግሯል። ከልጅነቱ ጀምሮ ራሱን ለመምራት ሲጋራ፣ ማስቲካና እንቁላል በየመንገዱ እየሸጠ ማደጉንም ገልጾ ነበር። ከልጅነቱ ጀምሮ ትልቅ ሙዚቀኛ የመሆን ህልም ነበረው የሚሉት አቶ አዲስ ይህን ምኞቱን ለማሳካት በልጅነቱ ክራር በመጫወት እንደጀመረው ገልጿል። በዚህ ሳያበቃ መቀለ ወደ ነበረው ሰርከስ ትግራይ የሙዚቃ ቡድን ማመልከቱንም ተናግረዋል። የሰርከስ ቡድኑ ዳዊትን በድምፃዊነት ባይቀበለውም በከበሮ ተጫዋችነት ስራ እንዳስጀመረው ገልጸው ከዛም የማርሽ ባንድ አባል ሆኖ ለስድስት ዓመታት መስራቱን ነግረውናል። በዚህ ሂደት ወደ ሙዚቃው ዓለም ከተቀላቀለ በኋላም የትግርኛ ባህላዊ ዘፈን መስራት ጀምሯል።
መጀመሪያ ከህዝብ ጋር ያገናኘው ሙዚቃ ዳመና የሚል ሙዚቃ ሰርቶ በዛ ነበር ትንሽ እውቅና ያገኘው። ከዛ በኋላ ህዲያት መቀለ የሚል ሲሰራ ነበርና ሞር ወደ ዘመናዊ የገባበት ደግሞ ከምገልገለ መስቀል የሚዘፈን እሱ ትንሽ ወደ ባህላዊ ሙዚቃ ሲገባ እሱን አስታወቀው። ከዛ ነክባባይለን ወዛሜ ዘው ይደሮ እያለ ትልልቅ ባህላዊ ሙዚቃዎች ትግርኛ ተጫውተዋል።
በተለይም ወዛመይ፣ ባባይለን፣ ዘዊደሮ በሚሉ ዘፈኖቹ በትግርኛው አድማጭ ብቻ ሳይሆን ትግርኛ በማይሰማውም የሙዚቃ አፍቃሪ ዘንድ ከፍተኛ ተወዳጅነትን ያተረፈውና ተጽዕኖ መፍጠር የቻለው ድምፃዊ ዳዊት ነጋ ይህን ማድረግ የቻለበትን ምክንያት ካሌብ ደሳለኝ ይናገራል።
አዎ፣ እጅግ በጣም የሚገርምህ ነገር የትግርኛ ሙዚቃዎችን ነው የሚጫወተው ዳዊት። ግን እንደምትመለከተው እንዳየኸው እንደታዘብከውም ሁሉም ትግርኛ ቋንቋን የሚሰማም የማይሰማም ኦዲየንስ የያዘ ድምፃዊ ነው። ጠንካራ ስራዎች ነው የሚያቀርባቸው። እጅግ ተወዳጅ ስራዎች ናቸው። ከክሊፖቹ አንጻር ስትመለከት ከሚያቀርባቸው ሙዚቃዎቹ፣ ስራዎቹ፣ ግጥሞቹን ይዘታቸው ትግርኛ ቋንቋ ለሚችል ይዘታቸውን ትግርኛ ቋንቋ የማይችል የማይሰማም ሰው ክሊፖቹንም የአዘፋፈን ስልቱንም እሱም እነሱን ነገሮች ትልቅ ደረጃ አድርሶ የሰራ ልጅ በመሆኑ ነው ይህን ሁሉ ኦዲየንስ ማግኘት ይችላል።
የሙዚቃ ኖታ በማጥናቱ ሙዚቃን በእውቀት ይሰራው እንደነበረ የሚገልጹት አቶ አዲስ ኃይለስላሰ የትግርኛ ሙዚቃን በአፍሪካ ከዛም በዓለም ደረጃ ለማስተዋወቅ በኮክ ስቱዲዮ ሙዚቃ ለመስራት እንደተመረጠ አዲስ ሙዚቃም እንደሰራ ይገልጻሉ።
በትግርኛ ሙዚቃኛ ብቸኛ እሱ ነበር የጠራው። ወክሎ ሲሄድ በጣም የሚገርም ስራ ሰርቶ ወለሎ የሚል እዛ አዲስ ኔማ ፈጥረው ከዛ አልፎም ደግሞ ለኢንተርናሽናል ኢቨንት ፈልገውት ከትልልቅ ውጭ ሀገር አርቲስቶች ጋር ነው ጥሩ ዜማ ሰርቶ ጥሩ ስራ ሰርቷል። በጣም ዶሚኔት ያደረጉ ሙዚቃዎችን ናቸው እነዚህ ደረጃ ያደረሱት እና ባህላዊን አዲስ ቅድ ይዞ ነው የመጣው። በሱ የተነሳ ታውቃለህ ብዙ አርቲስቶች ወደዚህ የእሱ ሙዚቃ ቅድ ገብተዋል። በጣም ብዙ ሙዚቃ ትግርኛ ተሰርተዋል። ያው ዳዊት የአዲሱ የባህላዊ ሙዚቃ ቶሎ እንዲሰማና እንዲወደድ ካረጉ ቁጥር አንድ የሚጠራ ልጅ ነው።
ባለትዳርና የአምስት ዓመት ወንድ ልጅ አባት የነበረው ድምፃዊ ዳዊት ነጋ ከሰላሳ በላይ ሙዚቃዎችን ሰርቷል። አሁንም ለህዝብ ያልደረሱ ስራዎች በስቱዲዮ እንዳሉት ለማወቅ ተችሏል። የድምፃዊ ዳዊት ነጋ የቀብር ስነ ስርዓት በነገው ዕለት ይፈጸማል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን ከአዲስ አበባ።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ከዕለተ ሰኞ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ሐኪሞን ይጠይቁ አሁን ሐኪሙን ይጠይቁ ለምሽቱ በካንሰር ሕክምና ዘርፍ የተዘገቡ አዳዲስ ግኝቶችን አስመልክቶ የወጡ ትኩስ ዜናዎችን መሰረት በማድረግ ባለፈው ሳምንት ከባለሙያ ጋር የጀመርነው ውይይት ነው የተካተተበት። ጂን ቴራፒ በተባለ ሕክምና አይነትና እያደርም ቁጥሩ እየጨመረ የመጣ ለሚመስለው የካንሰር ታማሚ ብዛት መንስኤው ምንድን ነው? ሙያዊ ትንታኔውን የሚሰጡን ባለሙያ ዶክተር ከበደ ቤኛ እዚህ ዩናይት ስቴትስ በሚገኘው የሜዮ ክሊኒክ የካንሰርና ከደም ጋር የተያያዙ የበሽታ አይነቶች ሐኪምና የሕክምና ሳይንስም ተባባሪ ፕሮፌሰር ናቸው። ወደ ምልልሳችን ልውሰዳችሁ። ባለፈው ሳምንት ካቆምንበት ይቀጥላል። ዶክተር ከበደ፣ ሌላ በዘርፉ የሕክምና መስክ የተገኘው መሰል ግኝት ደግሞ እንዲሁ በሙከራ ላይ ያለ በዘረመል አማካኝነት የሚደረግ የህክምና አይነት በህክምናው ሳይንስ አጠራር በእንግሊዝኛው ጂን ቴራፒ የሚባለው በገዳይነቱ ከሳምባና የትልቁ አንጀት የመጨረሻ ክፍሎች ካንሰር አይነት ቀጥሎ ሶስተኛ ትልቁ ገዳይ ነው የሚባለውን የቆሽት ካንሰር ፓንክሪያቲክ ካንሰር ማከም ማስቻሉን እንዲሁ የሚያነሳ ነው የህክምና መጽሔት ለንባብ አብቅቷል። እስኪ ስለዚህ ግኝት ደግሞ ያስረዱን።
አዎ ልክ ነው አሉላ እንዳልከው ፓንክሪያቲክ ካንሰር የቆሽት ካንሰር በጣም አደገኛ፣ ቶሎ የሚገድል ደግሞ በሽታው ምልክት ብዙ ሳይታወቅ ስተሰራጨ በኋላ ስለሚገኝ በቀዶ ጥገና እስካልተወጣ ድረስ ብዙ ጊዜ በቶሎ ነው ህይወትን የሚቀጨው እና በዓለም ላይ ብዙ የታወቁ ሰዎች ስቲቭ ጆብስ በቅርቡም አንድ ወንድም አልፎብኛል እና ፓንክሪያቲክ ካንሰር በጣም 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 አደገኛ ህመም ነው እና ኒው ኢንግላንድ ጆርናል ኦፍ ሜዲሲን አሁን ከአሜሪካን ሶሳይቲ ኦፍ ክሊኒካል ኦንኮሎጂ በየአመቱ የሚደረግ የኦንኮሎጂስቶች ስብሰባ አለ። ከሱ ጋር አስታኮ የወጣው ፔፐር የሚያሳየው አንድ በሽተኛ ቲሴል የሚባለው አሉ። እነዚህም ቲሴሎች አንድ ሰው
ካንሰር የሚሆንም ምንም በሽታ ቢሆን በጊዜ ለይተው ካንሰሩን ማጥፋት ሲገባቸው ተምታቶባቸው ካንሰሩን ዝም ይሉታል። ይህ እንዳይሆን አሁን ካለፉት 5-8 ዓመታት ባለው ጊዜ ውስጥ ለተለያዩ በሽታዎች በተለይ ደግሞ ለደም ካንሰር በሚመለከት ሊኪሚያ ለሚባለው ሆጅኪንስ ሊምፎማ ለሚባለው እና ደግሞ ሶሊድ ቲመሮች ላይም እየተሞከረ ነው። ይህ ሶሊድ በምልበት ጊዜ ከደም ካንሰር የተለዩ አሁን ፓንክራቲክ ካንሰር በሚባለበት ጊዜ ባለፈው 50 ዓመት ኬሞቴራፒ እና ራዲሽን ነው የሚሰጠው። ነገር ግን አሁን በኒውግላንድ ላይ ወጣው የሚያሳየው ቲሴሎቹን ከበሽተኛ ያወጧቸውና በጀነቲክ ኢንጂነሪንግ አርም ያደርጓቸዋል። ካንሰሩን ለይተው እንዲገድሉ ያደርጋቸዋል። አሁን እዚህ ላይ የወጣው አንድ በሽተኛ ከአሁን በፊት ኬሞቴራፒ ወስዳ ራዲሽን ወስዳ ሳምባዋ ላይ ተሰራጭቶ የዚችን በሽተኛ ቲሴል አውጥተው በጀነቲክ ኢንጂነሪንግ እነዚህ ካንሰሩ ላይ ያሉት የሚቀየሩ ጀነቲክ ማቴሪያሎች አሉ። ባለው እንደተናገርኩት ካንሰር የሚነሳው እያንዳንዳችን ያለንን ሴል የሚቀይሩ ነገሮች ለምን እንደሚቀየሩ አይታወቅም። ነገር ግን የሚቀየሩትን እነሱን አይደንቲፋይ በማድረግ ስፔሲፊካሊ እንደውም የዚህ ካንሰር ኬራስ ኬአርኤስ እና ጂቱ ስፔሲፊክ የሆነ ጀነቲክ ማቴሪያሉን ቲሴሎቹ አርም ያደረጓቸውና ከዛ ቲሴሎቹን ወደ ሰውን በሚሰጥበት ጊዜ ለይተው ካንሰሩን የመጥፋትና የመግደል ሰውን ማዳንን የሚታየውና ይህ በጣም ትልቅ አይነት ግኝ ተደርጎ ነው የሚታየው።
መልካም። ዶክተር ከበደ፣ ካንሰር በዩናይት ስቴትስ ብቻ ከልብ ህመም ቀጥሎ ሁለተኛው ትልቁ ገዳይ በሽታ መሆኑ ይታወቃል። በያዝነው 2022 ዓመተ ምህረት ብቻ 1.9 ሚሊዮን ሰዎች እንደ አዲስ ለካንሰር በሽታ እንደሚጋለጡ የዩናይት ስቴትስ የካንሰር ማህበር ትንበያ ይጠቁማል። በማህበረሰባችንም በውጭ የሚሆን በአገር ውስጥ በጥናት የተደገፈ መረጃ ባይገኝም ለካንሰር የሚጋለጡና ለህልፈት የሚዳረጉ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ማየት ችለናል። ለዚህ ምክንያቱ በእርግጥ ለበሽታው የሚጋለጡ ሰዎች ቁጥር መጨመር ነው ወይንስ የምርመራው ዘዴ መራቀቁና የሰዎች የመመርመር እድል ከፍ በማለቱ ይሆን ወይንስ ሁለቱም ወይንስ ሌላ ይሆን?
አው እንዳልከው ብዙ የጥቃቸው ምክንያቶች ሁሉ መቆጠር አለባቸው ብዬ ነው ማስበው። አንደኛ ብዙ ጊዜ የተላላሽ በሽታ ቁጥር አብዛኛው ነገር ሪላቲቭ የኢንፌክሽስ ዲዚዝ ቁጥር የተላላሽ በሽታ ቁጥር በቀነሰ ቁጥር ደግሞ ሰው በእድሜ የገፋ በሚኖርበት ቁጥር ላይፍ ኤክስፔክታንሲ አማካኝ የሰው እድሜ መጠን ኢትዮጵያ ውስጥ ነበርኩበት ጊዜ ከ30 ዓመት በፊት ወደ 46-50 ነበር። አሁን ግን ወደ 60 እየሆነ ነው። አብዛኛው የካንሰር ሕክምና ካንሰር በሽታ ደግሞ ብዙ ጊዜ እድሜያቸው ከ50 በላይ የሆኑ ሰዎች ላይ እዚህ ሀገር እንደውም ወደ 40 ዝቅ እያለ ነው። ለምሳሌ ኮመንሊ ቅድም ያወራነው ነገር የኮለን ካንሰር የሚባለው ነገር አሜሪካ ሀገር ውስጥ ማንኛውም እድሜው ከ50 በላይ የሆነ ኮሎኖስኮፒ የሚባለው ምርመራ ወይንም በአሁኑ ጊዜ ኮሎጋርድ ማለትም የካንሰር ሴሉን በሰገራ ምርመራ ማግኘት ስለሚቻል እሱም ማድረግ አለ። በተለይ አሜሪካ ሀገር የሚኖሩ ኢትዮጵያውያን እሱን ካልተጠቀሙ በጣም የሚያሳዝን ነገር ነው እና ምክንያቱም አሁን እድሜው ስለቀነሰ ከ40 ዓመት በላይ የሆነ ማንኛውም አሜሪካዊ ያንን ነገር ማድረግ ይችላል። ኢትዮጵያ ግን ለዛ ስላልታደልን ምናልባት ኢትዮጵያም የሕክምና መታሰብ ያለበት ይመስለኛል። በአሁኑ ጊዜ ኢትዮጵያ መንግስት ይህንን ነገር ቴንሽን የሚሰጠው ይመስለኛል። ሌላው የሚያሳዝነው ነገር መሰለህ አንድ ሰው ለፍቶ ጥሮ ልጁን ሊደር ወይም ልጁን ግራጁዌት ሊያደርግ በሚፈልበት ጊዜ ነው ይሄ ነገር የሚመጣው። እድሜያቸው ከ50 በላይ የሆኑ አንድ ቀንም እረፍት ሳይወስዱ ሰርተው ለፍተው ጥረው ግረው ያረፉትን ሀብት ሳይጠቀሙበት ጊዜ ስለሚወስድ ይህ የካንሰር በሽታ መጨመሩ አሜሪካ ሀገር ውስጥ ሳይሆን በመላው ዓለም እየሆነ ነው እና ምክንያቶቹ አንደኛ እኛ አብዛኛው ሰው አንድ አይነት ምልክት በሚያሳይበት ጊዜ ዝም ብሎ ቤቱ አይቀመጥም፣ ወደ ሕክምና ቦታዎች ይሄዳል። ያ አንዱ ነው። ሁለተኛ ቅድም የነገርኩ የራስ በሽታዎች መቀነስ፣ ሶስተኛ ደግሞ አሁን የምንኖርበት ዓለም ኢንተርኮኔክትድ ነው። ለምሳሌ በቅርቡ ትዝ ይልህ ከሆነ የዋካንዳ ፊልም መሪ ተዋናይ የነበረው ቻድዊክ ቦዝማን ህይወቱ ያለፈው በአንጀት ካንሰር መሆኑን አብዛኛው የዓለም ህዝብ ኢትዮጵያም ያሉ ሰዎች እንደሚያውቁት እና እንደሰሙ እርግጠኛ ነኝ። በእንደዚህ አይነት ምክንያት አብዛኛው ሰው ወደ ሕክምና መሄዱ እና እነዚህ አንዳንድ ምክንያቶች ናቸው ብለን መጥቀስ እንችላለን።
መልካም ዶክተር ከበደ እንግዲህ በትኩሱ የካንሰር ህክምና ግኝቶች መነሻነት የካንሰር በሽታንና ህክምናውን አስመልክቶ ሙያዊ ማብራሪያ ሰጥተውናል። በዩናይትድ ስቴትስ የሜዮ ክሊኒክ የህክምና ሳይንስ ተባባሪ ፕሮፌሰርና የደምና ከደም ጋር የተገናኙ የበሽታ አይነቶች እንዲሁም የካንሰር ህክምና አዋቂ ዶክተር ከበደ ቤኛ ለዛሬው ለጊዜው አመሰግናለሁ። ሌላ መሰል ጥያቄ ከአድማጮችም ሆነ ከህክምናው ሳይንስ ግኝቶች ጋር በተያያዘ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
እኔም በጣም አመሰግናለሁ አሉላ፣ ይህን ድል ሰጥተኸኝ ኢትዮጵያ ላሉት ወገኖቻችን ያለኝን እውቀት ማካፈል በመቻል።
አድማጮች፣ አሁን አፍሪካ ነክ ርዕሶች። ላልኒኛ የአየር ንብረት ስጋቱን እያበረታው ነው ይላል የዛሬው አፍሪካ ነክ ርዕሶች። ላልኒኛ እየተባለ የሚጠራው የአየር ንብረት እስከሚቀጥለው ዓመት እንደሚቀጥልና በአፍሪካ ቀንድ አካባቢ የሚታየው አሳሳቢ ድርቅም ሊባባስና ሊያራዝመውም እንደሚችል ጭምር ተገልጧል። በዓለም ዙሪያ በተለይም ደግሞ በበርካታ የአፍሪካ ሀገሮች እየበረታ የመጣው የረሃብ ቀውስ እንዲገታ ወደ 3 ሚሊዮን የሚጠጋ እህል ከዩክሬን ለማውጣት የአሜሪካ ባለስልጣናት ከሀገሪቱ መሪዎች ጋር እየመከሩ መሆኑ እንዲሁ ተገልጧል። እንግዲህ ወልዴ ለአፍሪካ ነክ ርዕሶች ለዛሬ ካሰናዳቸው ዝርዝሮች ውስጥ ነው እነሆ ዝግጅቱን።
የቪኦኤዋ ሊሳ ሽላይን የዓለም የአየር ትንበያ ድርጅት ቃል አቀባይ ኬለር ኑሊስን ጠቅሳ እንደዘገበችው ላኒኛ የአየር ሙቀትንና ዝናብን በተለያዩ የዓለም ክፍሎች ሲያዛባ ድርቅንና ጎርፍ መጥለቅለቅን ያባብሳል። ስለዚህም ይላሉ ቃል አቀባይዋ፣ በአፍሪካ ቀንድና በደቡብ አሜሪካ እየታየ ያለው ድርቅ፣ በደቡብ ምስራቅ እስያና አውስትራሊያ የታየው ከተለመደው መጠን በላይ ዝናብ፣ እንዲሁም በአትላንቲክ የሚታየው ጠንካራ አውሎ ንፋስ የላኒኛ ውጤቶች ናቸው። በተፈጥሮ የሚታዩ እንደ ላኒኛ ያሉ የአየር ለውጦች አሁን እየተከሰቱ ያሉት የሰው ልጅም ለአየር ንብረት ለውጥ አስተዋጽኦ በማድረግ ላይ ባለበት ሁኔታ ውስጥ ነው። ላኒኛ አየርን የማቀዝቀዝ ተጽዕኖ ቢኖረውም አጠቃላይ የዓለም ሙቀት ግን እያሻቀበ ይገኛል ይላል የዓለም የአየር ትንበያ ድርጅት። ይህም ቀድሞውንም አራት የዝናብ ወቅቶች ያለፉባትና ሚሊዮኖች በረሃብ በሚሰቃዩባት አፍሪካ ቀንድ አስቸጋሪ እና አደገኛ ሁኔታ ይዞ ይመጣል። በሶማሊያ፣ ኬንያ እና ኢትዮጵያ ባለፉት ሁለት ወራት ይጠበቅ የነበረው ዝናብ አለመምጣቱን አስታውሰዋል ቃል አቀባይዋ ኑሊስ። አሁን ደግሞ በመጪው ኅዳር እና ታህሳስ የሚጠበቀው ዝናብ ላይመጣ እንደሚችል ሲገመት፣ ይህ የሚሆን ከሆነ ደግሞ የሰብአዊ ቀውሱ እጅግ አሳሳቢ ደረጃ ላይ ደርሳል ሲሉ ኑሪስ ስጋታቸውን ገልጸዋል። ባለፈው ወር 14 የሚሆኑ የአየር ንብረትና የሰብአዊ ድርጅቶች ባወጡት የጋራ ማስጠንቀቂያ በሶማሊያ፣ ኬንያ እና ኢትዮጵያ የሚታየው አደገኛ የድርቅ ሁኔታ ወደ ከፍተኛ ጅምላ ረሃብ ሊያመራ ይችላል ብለዋል። ወደ ሌላ ርዕሰ ጉዳይ ስንሻገር በዓለም በተለይም በአፍሪካ እያደገ የመጣውን የረሃብ ቀውስ ለመግታት ወደ 3 ሚሊዮን ቶን የሚጠጋ ሰብል ከዩክሬን ለማውጣት የአሜሪካ ባለስልጣናት ከሀገሪቱ መሪዎች ጋር እየመከሩ ነው። ዩሱፍ ከቪኦኤ የአፍሪካ ዜና ማዕከል እንዳጠናከረው ዘገባ ከሆነ ዩክሬን ምርቷን ለውጭ ገበያ ማቅረብ ባለመቻሏ በሚሊዮን ቶን የሚቆጠር እህል እጇ ላይ ይገኛል። ሀገሪቱ በሩሲያ መወረሯን ተከትሎ ዓለም በምግብ እጥረትና እያሻቀበ በመጣ የሰብል ዋጋ እየተቸገረ ነው። በአሜሪካ የውጭ ጉዳይ መስሪያ ቤት የማዕቀብ አስተባባሪ የሆኑት ጂም ኦብራይን እንደሚሉት ሚሊዮኖችን ለመመገብ የሚበቃ እህል አለ። ነገር ግን የሩሲያ ወረራ ሰብሉን ከዩክሬን ለማስወጣት አዳጋች አድርጎታል።
So there are 20 million tons of grain sitting in Ukraine right now waiting to get out. And again,
20 million የሚጠጋ እህል ከዩክሬን ለመውጣት ቁጭ ብሎ እየጠበቀ ነው። በሰላሙ ጊዜ ቢሆን ይህ እህል ገበያ ላይ ነበር የሚገኘው። በዓለም የምግብ ዋስትና በብዙ ምክንያቶች አደጋ ውስጥ ነው። ይህ 20 ሚሊዮን እህል ከ200 እስከ 400 ሚሊዮን ሰዎችን ሊመግብ የሚችል ሲሆን የሩሲያን ውሳኔ ይጠብቃል።
ሩሲያና ዩክሬን የዓለም የዳቦ ቅርጫቶች ናቸው። ሁለቱ አገሮች ብቻ ዓለም ከሚያስፈልገው ሰብል አንድ አራተኛውን ለገበያ ያቀርባሉ። ባለሙያዎች እንደሚሉት የሰብል ግዢያቸውን በዩክሬን ላይ ጥገኛ ያደረጉ አገሮች በከፍተኛ የምግብ ዋጋና የአቅርቦት ችግር እየተሰቃዩ ነው። የሴኔጋሉ ፕሬዚደንት እና የወቅቱ የአፍሪካ አንድነት ሊቀመንበር ማኪ ሳል ባለፈው አመት ዩክሬን ኦዴሳ የተባለውን ወደብ ከፈንጂ በማጽዳት እህል ወደ ውጪ ለመላክ እንዲውል እንድታደርግ ጠይቀዋል። ማኪሳል ፍራንስ 24 እና ፍራንስ ኢንተርናሽናል ከተባሉ የፈረንሳይ መገናኛ ብዙሃን ጋር ባደረጉት ቆይታ አፍሪካ ከዩክሬን ስንዴ ማታገኝ ከሆነ አህጉሪቱ አለመረጋጋትን ሊፈጥር የሚችል ረሃብ ይገጥማታል ብለዋል። ኦብራይን እንደሚሉት ደግሞ ሩሲያ ዩክሬንን ለራሷም ሆነ ለዓለም ምግብ የማምረት አቅሟን ቀንሳባታለች።
Ukraine used to export 6 million or so tons of grain a month.
ዩክሬን ወደ 6 ሚሊዮን ቶን የሚጠጋ ሰብል በየወሩ ለዓለም ገበያ ታቀርብ ነበር። ይህ አሁን ቆሟል። ሩሲያ 30 በመቶ የሚጠጋ የዩክሬንን ሰብል ማምረቻን ይዛለች። ምግብ የማከማቻና የማደራጃ ማዕከላትንም ደብድባለች።
የምግብና የነዳጅ ዋጋ መጨመር እንዲሁም ባለፉት 40 ዓመታት ታይቶ የማይታወቅ ድርቅ በምስራቅ አፍሪካ በመከሰቱ 20 ሚሊዮን የሚጠጋ ሕዝብ ከረሃብ ጋር ተፋጥጦ ይገኛል። ምዕራብ አፍሪካና የሳህል ቀጠናም ምግብ ከሩሲያና ዩክሬን አስመጪ በመሆናቸው ተመሳሳይ ጣ ገጥሟቸዋል። የዓለም የምግብ ዋስትና የአሜሪካ ልዩ ልዑክ የሆኑት ዶክተር ኬሪ ፋውለር እንደሚሉት በአፍሪካ ረሃብን ለመቀነስ ሀገራቸው እየረዳች ነው።
So we've made great efforts to try to in an emergency situation.
በአጣዳፊ ሁኔታ ውስጥ የሰብአዊ ድጋፍ ለማድረግ ከፍተኛ ጥረት በማድረግ ላይ ነን። ዘላቂ መፍትሄዎችንም በመሻት ላይ ነን። የአሜሪካ ዓለም አቀፍ ልማት ወኪል የሚያካሂደው Feed the Future የተሰኘው ልዩ ፕሮግራም በደርዘን የሚቆጠሩ አገሮች ውስጥ እየተከናወነ ይገኛል። ከዚህ ውስጥ 8ቱ አፍሪካ ውስጥ ይመስሉኛል። ይህን ፕሮግራም ለማስፋፋት እቅዳለን።
ሩሲያ የዩክሬንን እህል ሰርቃ ለወዳጅ አገሮች እየሸጠች ነው ስትል አሜሪካ ተከሳለች። ሳሙኤል ኒያን ደሞ በናይሮቢ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው።
I don't think whether there will be an African country willing to buy stolen grain from Ukraine.
ከዩክሬን የተሰረቀ ሰብል ከሩሲያ የሚገዛ የአፍሪካ ሀገር ያለ አይመስለኝም። የተሻሉ የገበያ አማራጮችን በተለይም ተመሳሳይ ሰብል ከሚያመርቱት ከአርጀንቲናና ከላቲን አሜሪካ የመግዛት አማራጮችን ትመለከታለች። ከሁሉ የተሻለው አማራጭ ግን ሩሲያና ዩክሬን በጠረጴዛ ዙሪያ ተቀምጠው ችግሩን በዲፕሎማሲያዊ መንገድ ቢፈቱት ነው።
ከዩክሬን ጎረቤቶችና ከአውሮፓ ህብረት ጋር በመተባበር ከአገሪቱ የሚቻለውን መጠን ያህል እህል ለማውጣት እንዲሁም በኦዴሳ ወደብ ላይ የተጣለውን እገዳ ለማንሳት እየሰሩ እንደሆነ የአሜሪካ ባለስልጣናት ይናገራሉ። በዛሬው የአፍሪካ ነክ ርዕሶች ማጠናቀቂያ የያዝነው ርዕሰ ጉዳይ ወደ አውሮፓ በባህር ለመሻገር የሚሞክሩ ስደተኞችን የተመለከተ ይሆናል። የተባበሩት መንግስታት የስደተኞች ወኪል እንደሚለው ወደ አውሮፓ በባህር ለመሻገር የሚሞክሩ ሰዎች ቁጥር እየቀነሰ ቢሆንም በሜዲትራኒያን ባህር ላይ ህይወታቸው የሚያልፈው ስደተኞች ቁጥር ግን እየጨመረ ይገኛል። በሜዲትራኒያን ባህር አቋርጠው አውሮፓ የሚገቡት ስደተኞች ቁጥር እንደ አውሮፓውያን አቆጣጠር በ2015 ከ2 ሚሊዮን በላይ በመድረስ ከፍተኛ ቁጥር አስመዝግቦ ነበር። ይህ ቁጥር ግን በ2021 ወደ 123,300 አሽቆልቁሏል። ነገር ግን የተመድ ስደተኞች ወኪል እንዳለው ባለፈው 2021 ከ3,200 በላይ ስደተኞች ህይወታቸውን አጥተዋል ወይም የደረሱበት አልታወቀም። ይህም የሟቾቹ ቁጥር ከ2018 ጋር ሲነጻጸር ከ1000 በላይ ጨምሯል ማለት ነው። ከዚህ የሟቾች ቁጥር ማስቆልቆል በተጨማሪ የተመድ ስደተኞች ከፍተኛ ኮሚሽን ቃል አቀባይ ሻቢያ ማንቱ እንደሚሉት ከፍተኛ ቁጥር ያላቸው ስደተኞች ከሳህራ በረሃና በሌሎች ድንበሮች ለማቋረጥ ሲሞክሩ ሳይሞቱ እንዳልቀሩ ይገመታል። ቃል አቀባዩ እንዳሉት ሞቱና ስቃዩ በአብዛኛው በስደተኞች መነሻና መሸጋገሪያ በሆኑት በኤርትራ፣ ሶማሊያ፣ ጅቡቲና ኢትዮጵያ እንዲሁም ሱዳንና ሊቢያ ይከሰታሉ። አብዛኞቹ ስደተኞች አገራቸውን የሚለቁት ግጭትን፣ ጥቃትንና ስቃይን ሸሽት ነው። ክብራትና ክብራን ለዛሬ የአፍሪካ ርዕሰ ጉዳዮች የያዝናቸው እነዚህ ነበሩ። ሳምንት በሌላ ዝግጅት እንመለሳለን። ለአሜሪካ ድምፅ እንግድ ወልዴ ከዋሽንግተን ዲሲ።
አመሰግናለሁ እንግዱ። አድማጮች አሁን ወደ መጨረሻው ዝግጅት ነው የምናልፈው። ሳምንታዊ ስፖርት ነው። በአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ 5ኛ ደረጃን ይዛ አጠናቃለች። በሴካፋ 3ኛ ደረጃን ይዘው የተመለሱት ሉሲዎቹ የ5 ሚሊዮን ብር ስጦታ ተበርክቶላቸዋል። አንድ የቻይና የሴቶች እጅ ኳስ ክለብ ሩሲያን ሱፐር ሊግ ሊቀላቀል ነው። የእንግሊዝ ፕሪምየር ሊግ የዝውውር መስኮቱን መከፈቱን ተከትሎ ክለቦቹ ከወዲሁ ለቀጣዩ ዓመት ውድድር ዘመን በሩጫ ላይ መሆናቸው ተገልጧል። ኬኔዲ አባተ ነው ያቀናበረው።
በአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ አምስተኛ ደረጃን ይዛ አጠናቀቀች። ከሰኔ 1 እስከ ትናንት ሰኔ 5 በሞሪሼስ በተካሄደው 22ኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ 4 ወርቅ፣ 6 ብርና 4 ነሐስ በድምሩ 14 ሜዳሊያዎችን በማግኘት ውድድሩን በአምስተኝነት አጠናቀቀች። ኢትዮጵያ በውድድሩ ካገኘቻቸው ወርቆች ሁለቱን በኃይለማርያም አማራ አማካኝነት ያገኘች ሲሆን አትሌቱ በተሳተፈባቸው የ5000 ሜትር ወንዶች ፍጻሜና የ3000 ሜትር መሰናክል ነው ድል ያደረገው። ሌሎቹን ሁለት ወርቆች ደግሞ አትሌት ሞገስ ጡማይ በ10000 ሜትር የወንዶች ፍጻሜ እንዲሁም አትሌት ወርቁ ሀጌታቸው በ3000 ሜትር የሴቶች መሰናክል አስገኝተዋል። 10 ወርቅ፣ 5 ብርና 8 ነሐስ በድምሩ 23 ሜዳሊያዎችን በማሸነፍ ኬንያ ሻምፒዮናውን በበላይነት አጠናቀቀች። ምንም እንኳን ደቡብ አፍሪካ በሜዳሊያ ቁጥር ከኬንያ በ13 በመብለጥ በአጠቃላይ 36 ሜዳሊያዎችን ብታሸንፍም በአንድ ወርቅ ተበልጣ ሻምፒዮናውን በሁለተኝነት ለመጨረስ ተገድዳለች። ባገኙት የሜዳሊያ ቁጥር ከኢትዮጵያ ቢያንሱም በአንድ ወርቅ የሚበልጧት ናይጄሪያና አልጄሪያ በቅደም ተከተል 3ኛና 4ኛ ደረጃ ላይ ተቀምጠዋል። በሴካፋ 3ኛ ደረጃን ይዘው የተመለሱት ሉሲዎቹ የ5 ሚሊዮን ብር ስጦታ ተበረከተላቸው። በአስተናጋጇ ኡጋንዳ አሸናፊነት በተጠናቀቀው የሴቶች ሴካፋ ዋንጫ ኢትዮጵያ የነሐስ ሜዳሊያ አግኝታለች። በኡጋንዳ ሲካሄድ የነበረው የሴቶች ሴካፋ ዋንጫ ቅዳሜ ዕለት ፍጻሜውን ሲያገኝ በፍጻሜው ብሩንዲን 3 ለ1 ያሸነፈችው ኡጋንዳ ዋንጫውን በሀገሯ አስቀርታለች። በውድድሩ የተሳተፈው የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ ጋር ያደረገውን የደረጃ ጨዋታ 2 ለ1 በሆነ ውጤት አሸነፈ። ንፏል በዚህም ብሔራዊ ቡድኑ ውድድሩን በሶስተኝነት አጠናቆ የነሐስ ሜዳሊያ አጥልቋል። የኢትዮጵያ ሴቶች ብሔራዊ ቡድን አባላት ሉሲዎቹ ውድድሩን አጠናቀው ትናንት ወደ አዲስ አበባ የተመለሱ ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራና ሌሎች የስፖርት ቤተሰብ አባላት አቀባበል አድርገውላቸዋል። አቶ ኢሳያስ በአቀባበል ስነ ስርዓቱ ላይ ባደረጉት ንግግር ሰሞኑን የኢትዮጵያ እግር ኳስ ትንሳኤ ነው ማለታቸውን ከፌዴሬሽኑ ያገኘነው መረጃ ያመለክታል። የወንዶቹ ብሔራዊ ቡድን ዋሊያ በማላዊ ግብጽ ላይ ባስመዘገበው ውጤትና እናንተ በሴካፋ ባስመዘገባችሁት ውጤት ተደስተናል ሲሉ ማክለዋል። የአዲስ አበባ ከተማ አስተዳደር ለሉሲዎቹ የ5 ሚሊዮን ብር ሽልማት ያበረከተ ሲሆን ያስተዳደሩ ከንቲባ አዳነች አቤቤ በጽፈት ቤታቸው ባዘጋጁት ስነ ስርዓት ላይ ሽልማቱን ለቡድኑ አስረክበዋል።
በሲዳማ ክልል ሐዋሳ ከተማ የተካሄደው የመጀመሪያው የመላው ኢትዮጵያ ወጣቶች ኦሎምፒክ ተተኪ ስፖርተኞችን በማፍራት ስኬታማ ነበር ሲሉ የኦሎምፒክ ኮሚቴ ሰብሳቢ ዶክተር አሸብሮ ለጊዮርጊስ ተናገሩ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ አጠር ያለ ሪፖርት አለው።
የኢትዮጵያ የኦሎምፒክ ኮሚቴ ሰብሳቢና የአፍሪካ ኦሎምፒክ ኮሚቴ ስራ አስፈጻሚ ኮሚቴ አባል ዶክተር አሸብሮ ለጊዮርጊስ እንዲካሄድ ከተወሰነ በኋላ በተለያዩ ምክንያቶች ዘገየ ያሉት የመጀመሪያው የመላው ኢትዮጵያ ወጣቶች ኦሎምፒክ በሲዳማ ክልል አዘጋጅነት በተሳካ ሁኔታ በሐዋሳ ከተማ ተካሂዷል ብሏል። ዶክተር አሸብር የውድድሩን ዓላማም ገልጿል።
በቀጣይ ደግሞ በአፍሪካ ላይ ውድድሮች አሉብን፣ በዓለም ላይ ውድድሮች አሉብን። ሁልጊዜ ጽም እየላጨን ከየቦታው ተጠራርተን ከምንሄድ የኢትዮጵያ ሕዝብ የሚያውቃቸው የኢትዮጵያ ስፖርት ቤተሰብ የሚመሰክርላቸውን ወጣቶች እንደዚሁ ከስፖርት አደባባይ ይዘን መሄድ ስላለብን አንዱ ይህንን በደንብ አሳክተናል።
በ28 የውድድር አይነቶች ለማካሄድ ታስቦ ነበር ያሉት ይኸው የመጀመሪያው የመላው ኢትዮጵያ ወጣቶች ኦሎምፒክ በስፖርት መሰረተ ልማት እጥረት ምክንያት በ15 የውድድር አይነቶች ብቻ መካሄዱን ገልጸው የታሰበውን ግብ ማሳካት ተችሏልን ብሏል።
የኢትዮጵያ ኦሎምፒክ ኮሚቴ በዚህ ደረጃ ተሰባስቦ አያውቅም። ወጣቶችን ማሰባሰብ ኦሎምፒክ ዋናው ተሳትፎ ነው። ከተሳትፎ አኳያ ሁሉም ክልሎች እዚህ ተገኝተዋል። ሁሉም ከተማ መስተዳድሮች ተገኝተዋል። እነሱ ተገኝተው ባህላቸውን፣ ወጋቸውን ሲለዋወጡ፣ ሲነጋገሩ ያ ትልቅ ነገር ነበር።
በውድድሩ ጥሩ ውጤት በማሳየት የተለዩ ወጣቶች ኢትዮጵያን ወክለው በተለያዩ ዓለም አቀፍ ውድድሮች እንደሚሳተፉም ዶክተር አሸብር ተናግሯል። በቀጣይ ውድድሩ በየሁለት ዓመት እንደሚካሄድ ያስታወቁት ዶክተር አሸብር ሁለተኛውን የመላውን የኢትዮጵያ ወጣቶች የኦሎምፒክ ውድድር የሚያዘጋጀው የአዲስ አበባ ከተማ አስተዳደር መሆኑም ተናግሯል።
ከዚህ በኋላ ያው አንደኛ ከዚህ የተገኙ ወጣቶችን ኢትዮጵያን ወክለው እንዲወዳደሩ፣ ሌላ ኃይሌ፣ ሌላ ደራርቱ፣ ሌላ ቀነኒሳ እንዲሆኑ ማድረግ፣ ሌላ ሰለሞን ባረጋ እንዲሆኑ ማድረግ እሱ ተሳክቶልና ይሳካል።
በኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ ተቃውሞ ገጥሞት የነበረው የመላው የኢትዮጵያ ወጣቶች ኦሎምፒክ ውድድር የትግራይና የአማራ ክልሎች አለመሳተፋቸውም ተገልጧል። እግር ኳስን ጨምሮም ከግንቦት 21 እስከ ሰኔ 4 2014 ዓ.ም በተካሄዱ 15 የውድድር አይነቶች አዲስ አበባ ኦሮሚያና የደቡብ ክልል ካንድ እስከ 3ኛ ያለውን ደረጃ ይዘው አጠናቀዋል። በወንዶች የእግር ኳስ ውድድር ሲዳማ፣ በሴቶች ደግሞ አዲስ አበባ ከተማ ሻምፒዮን ሆኗል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አድማጭ ተመልካቾቻችን፣ ሰፋ ያለውን የስፖርት ዝግጅት በድረገጻችንና በማህበራዊ ገጾቻችን ላይ ታገኛላችሁ። ለምሽቱ ያዝነውን ታዲያ በዚሁ ማጠናቀቃችን ነው። ነገ ማታ እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ ጋር እንዲሁም ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና ደሩ።